The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ታህሳስ 6 2013 ዓ.ም ዝግጅታችን አሁን ጀመረ። በዚህ አመት ይካሄዳል ለተባለው ብሔራዊ ምርጫ የተዘጋጀ መሆኑን ገዢው ብልጽግና ፓርቲ አስታወቀ።
ምርጫውን ለማካሄድ ቻላል እስከሚባል የተላለፈው እንጂ ላልተወሰነ ጊዜ ስላልተላለፈ በዚህ መሰረት የጤና ሚኒስትር ለፓርላማ ምርጫ ማካሄድ ይቻላል ብሎ ባቀረበው መሰረት ምርጫ ቦርድ ዘንድሮ ምርጫውን ለማካሄድ ወስኖ እየተንቀሳቀሰ ነው ያለው። ሰው እኛም እንደ ፓርቲ በዛ ውሳኔ መሰረት ምርጫ ይካሄዳል ብለን ነው እየሰራ ነው ያለው።
የፖለቲካ ፓርቲዎች ጉዳይ ኃላፊ ዶክተር አለሙ ስሜ ናቸው። በሙሉ ዘገባ ይዘናቸው እንመለሳለን።
በህዳሴ ግድብ ዙሪያም ልዩነቶች እንደገና ድንበር አካባቢም እንደምታውቁት ረጅም ጊዜ ከሱዳን ጋር ያላለቀ የድንበር ጉዳይ አለ። እሱ መጣ መልስ የሚልበት ሁኔታ አለ። ስሜቶችን የሚፈጥርበት ሁኔታ አለ። ቦርደር አካባቢ ደግሞ የህዝብ ለህዝብ ግንኙነቱም ላይ አንዳንድ የሚፈጥረው ጸጥታ ላይ አንዳንድ የሚኖረው ኢምፓክት አለ። በዋናነት ግን ምንድን ነው ሱዳን ጋር ያለን ልዩነት ገንቢ በሆነ መንገድ አብሮ ሃንድል የማድረግ አቅጣጫ ነው። ውይይቱም የነበረው በዚህ ላይ ነው። ጥሩ ገንቢ የሆነ ኢንጌጅመንት ነበረ ለመግለጽ ነው።
የኢትዮጵያና የሱዳን ጠቅላይ ሚኒስትሮች ከቀናት በፊት ያካሄዱት ውይይትን በተመለከተ ማብራሪያ የሰጡት የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። ከዜናው በኋላ ዘገባውን እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
አስተልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በሰሜን ኢትዮጵያ የትግራይ ክልል ከባድ የሆነ የምግብ፣ የውሃ፣ የነዳጅና የኤሌክትሪክ እንዲሁም የገንዘብ እጥረት መኖሩን አሁንም የረዴ ስራ ባልደረቦቻችን እየነገሩን ነው ሲል የተባበሩት መንግስታት ድርጅት አስታወቀ። የቴሌኮሙኒኬሽን አገልግሎትና ሌላም ወሳኝ አቅርቦት ችግር እንዳለ ገልጸውልናል ነው ያለው። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ቃል አቀባይ ስቴፋን ዱጃሪች ትናንት ለጋዜጠኞች ባደረጉት ገለጻ መቀሌ ከተማ የሞባይል ቴሌኮም አገልግሎትና የኤሌክትሪክ ኃይል መቀጠሉን ሰምተናል፣ መልካም ዜና ነው። መሰረታዊ አገልግሎቶች በሙሉ እንዲሟሉ ደግመን እናሳስባለን ብለዋል። መገናኛ መስመሮች ዝግ መሆናቸው መረጃዎችን ለማጣራትም ሆነ መሰረታዊ ሰብአዊ አገልግሎት ለማቅረብ አዳጋች አድርጎታል ያሉት ዱጃሪች እስካሁን ባለው ጊዜ ትግራይ ውስጥ ከመኖሪያቸው የተፈናቀሉትንና እስከ አፋርና አማራ ክልል ድረስ ሸሽተው የሄዱትን ጨምሮ ከ63,000 በላይ ተፈናቃዮች ተመዝግበዋል ብለዋል። አፋር ውስጥ የተገኙ በሺዎች የተቆጠሩ አዲስ ተፈናቃዮች የውሃ፣ የመድኃኒትና ሌላም አገልግሎት ችግር ላይ መሆናቸውን ለማወቅ ችለናል ሲሉም አክለዋል። የተባበሩት መንግስታት ድርጅት ወደ አካባቢው መግባት ሲፈቀድለት እርዳታችንን አጠናክረን ለመስጠት እኛም ሆን የሰብአዊ እርዳታ አጋሮቻችን ዝግጅት አድርገን መጠባበቃችንን ቀጥለናል ብለዋል። ከፌዴራል መንግስቱ ከፍተኛ ባለስልጣናት ጋር የደህንነት ዋስትናን ጨምሮ በርካታ የኦፕሬሽን ዙሪያ መነጋገራችንን እንደቀጠልን ነው ብለዋል። አያይዘውም የመንግስታቱ ድርጅት ቃል አቀባይ ሽሬ የሚገኘው የድርጅቱ የስደተኞች ኮሚሽነር UNHCR ቢሮና አጋሮቹ ወደ ካምፖች የመድረስ ችግር ቢኖርም የስደተኞችን ደህንነት ጥበቃ ማቀናጀታቸውን ቀጥለዋል ብለዋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን በወቅታዊ የሀገሪቱ ሁኔታ ዙሪያ ለመንግስታቱ ድርጅትና ለሌሎችም ዓለም አቀፍ ድርጅቶች ማብራሪያ መስጠታቸውን የተመለከተ ዘገባ በመጽሔት ክፍለ ጊዜ ይቀርባል። በሌላ ዜና የኢትዮጵያ አየር መንገድ ወደ ባህር ዳርና መቀሌ ከተሞች የበረራ አገልግሎት እንደገና እንደሚጀምር አስታወቀ። አየር መንገዱ ወደ ሁለቱ ከተሞች ለጊዜው አቋርጦት የነበረውን የበረራ አገልግሎት እንደገና እንደሚጀምር በይፋዊ የፌስቡክ የአማርኛ ገጹ ዛሬ አስታውቋል። መንገደኞች በተለመደው መንገድ በመመዝገብ መጓዝ የሚችሉ መሆኑን አየር መንገዱ ገልጿል። የሶማሊያ መንግስት ከአጎራባች ኬንያ ጋር ያለንን ዲፕሎማሲያዊ ግንኙነት አቋርጣለሁ ሲል አስታወቀ። ምክንያት የሀገራችንን ሉዓላዊነት ተዳፍራለች በማለት የሶማሊያ የማስታወቂያ ሚኒስትር ኦስማን አቡካር ዱቤ ትናንት ሰኞ ለቪኦኤ የሶማሊኛ አገልግሎት በሰጡት ቃል ከዚህ ውሳኔ ላይ የደረስነው ኬንያ በቅርብ ጊዜያት በሶማሊያ ፖለቲካ ውስጥ እየፈጸመች ባለችው ጥሰትና ያለማቋረጥ በሉዓላዊነታችን ላይ በመታደርሰው የለየለት ጣልቃ ገብነት ምክንያት ነው ብለዋል። ኬንያ ለጊዜው በዚህ የዲፕሎማሲ እርምጃ ላይ የሰጠችው መልስ የለም። ቀደም ብሎም ተቀዛቅዞ የነበረው የሁለቱ ሀገሮች ግንኙነት ባለፈው ህዳር ወር ሶማሊያ ናይሮቢ የሚገኙትን አምባሳደሯን ከመለሰችና በአገሯ የነበሩትን የኬንያ አምባሳደር ካስወጣች በኋላ ይብሱን ቀዝቅዟል። ሳውዲ አረቢያ ሪያድ ውስጥ በሚገኝ ከአገር የሚባረሩ ሰዎች ማቆያ ካምፕ በመቶች የሚቆጠሩ የሚበዙት ኢትዮጵያውያን የሆኑ ፍልሰተኛ ሰራተኞች ኢሰባዊ በሆነ ሁኔታ ተይዘዋል ሲል ሂዩማን ራይትስ ዋች አሳሰበ። ፍልሰተኞቹ በእስር ካምፖቹ እጅግ በተጨናነቁ ክፍሎች ለረጅም ጊዜ አስረውናል። ጠባቂዎቹ ጎማ በለበሰ የብረት ዱላ ይደበድቡናል። ባለፈው የአውሮፓውያን ጥቅምትና ህዳር ውስጥ ቢያንስ 3 ታሳሪዎች ህይወታቸው አልፏል ሲሉ ለሂዩማን ራይትስ ዋች ተናግረዋል። የሳውዲ መንግስት በአደገኛ ሁኔታ ላይ ያሉትን ታሳሪዎች በአስቸኳይ እንዲፈታ ሂዩማን ራይትስ ዋች ጠይቋል። በተጨማሪም ወደ እስር እርምጃ መካሄድ ያለበት በመጨረሻ አማራጭነት መሆን ይኖርበታል ሲልም አሳስቧል። የማሰቃየት ተግባርና ሌላም ኢሰባዊ አድራጎት በአስቸኳይ ሊቆም ይገባል ሲል የሰብአዊ መብት ድርጅቱ አሳስቧል። የእስር ቤቱም ሁኔታ ዓለም አቀፍ መስፈርትን ሊያሟላ ይገባል ነው ያለው። የሂዩማን ራይትስ ዋች የስደተኞችና የፍልሰተኞች መብቶች ተመራማሪ ናዲያ ሃርድማን በእስር ማዕከሉ በቪዲዮ ላይ የሚታየው እስረኞች በተጨናነቀ ክፍል ታጉረው ያሉበት ሁኔታ ይፈጸማል የተባለው ሰቆቃና የህይወት መጥፋት የሚሰቀጥጥ ነው ብለዋል። የሳውዲ መንግስት ጉዳዩን ለመመርመርና ፈጻሚዎቹን ተጠያቂ ለማድረግ ፈቃደኛ አለመሆኑም እንዲሁ የሚያስደነግጥ ነው ሲሉ አክለዋል። ከዓለም እጅግ ባለጸጋ ሀገሮች አንዷ የሆነችው ሳውዲ ፍልሰተኛ ሰራተኞችን በዚህ የወረርሽኝ ወቅት በሚዘገንን ሁኔታ ለመያዟ ምንም ምክንያት ልትሰጥ አትችልም ሲሉም የሂዩማን ራይትስ ዋች ተመራማሪዋ ወቅሰዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፌዴራሉ መንግስት ፈቃድ የሰጠው የኮቪድ-19 ክትባት በትናንትናው ዕለት በጤና ጥበቃው ግንባር ቀደም ለሆኑ የሕክምና ሰራተኞች ተሰጥቷል። በሌላ በኩል በዚሁ ዕለት በበሽታው ሳቢያ ህይወታቸው ያለፈው ሰዎች ቁጥር ከ300,000 አልፏል። ክትባቱ አገልግሎት ላይ መዋል መቻሉ ቫይረሱን ለመዋጋት የተያዘውን ጥረት በከፍተኛ ደረጃ የሚያራምደው ነው ሲሉ የጤና ባለስልጣናት መናገራቸውን ጄሱስ መን ኦኒ ዘግቦበታል። አዳነች ፍሳሐዬ ታቀርበዋለች።
በዩናይትድ ስቴትስ ኮቪድ-19ን ለመታገል በተደረገው ጥረት መሰረት የክትባት መድኃኒቱን በተግባር ላይ በማዋል ወሳኝ ነጥብ ላይ ተደርሷል። ብዙ ሞትና ስቃይ ስታይ የቆየችው የጠናባቸው ህሙማን በሚታከሙበት ክፍል የምትሰራው ነርስ ሳንድራ ሌንስሊ ሳታቅማማ የመጀመሪያው ተከታቢ ሆናለች።
ይህ በሀገራችን የተከሰተው የስቃይ ጊዜ የሚያበቃበት ጅምር ይሆናል የሚል ተስፋ አለኝ።
የክትባቱ መድኃኒት በተግባር ላይ የዋለው የኮሮና ቫይረስ መዛመት በርትቶ ከ300,000 በላይ የሚሆኑ ሰዎች ከቫይረሱ ጋር በተያያዘ በሽታ ለህልፈት በተዳረጉበትና ሆስፒታሎች በቫይረሱ በሽተኞች በተጣበቡበት የሀገሪቱ ኢኮኖሚም በዳሸቀበት ወሳኝ ወቅት ነው። በቅርቡ በፌዴራል መንግስት የጸደቀው የመጀመሪያው ፋይዘር የክትባት መድኃኒት በዩናይትድ ስቴትስ ዙሪያ በ636 ቦታዎች እየተከፋፈለ ነው። የዩናይትድ ስቴትስ የምግብና መድኃኒት አስተዳደር ሁለተኛ ሌላ የክትባት መድኃኒትን በያዝነው ሳምንት ያጸድቃል ተብሎ ይጠበቃል። የጤናና የሰብአዊ አገልግሎት ሚኒስትር አሌክስ አዛር ተስፋ እየታየ ነው ብለዋል።
As we speak, vaccine is arriving at sites and in trucks and planes owned by UPS and FedEx to bring these life-saving products to the places where Americans will receive them.
በአሁን ወቅት የክትባቱ መድኃኒት በተለያዩ ቦታዎች እየደረሰ ነው። የዩፒኤስ እና የፌዴክስ የጭነት መኪኖችና አውሮፕላኖች ህይወት አድን የሆነውን ክትባት ለአሜሪካውያን ያደረሱ ነው።
በቅድሚያ የመከተብ ዕድል የሚያገኙት የጤና ሰራተኞችንና በጤና እንክብካቤ አገልግሎት ላይ የሚገኙትን የመሳሰሉት ለቫይረሱ ተጋላጭ ናቸው የሚባሉ ሰዎች ናቸው። ክትባት መኖሩ ብቻ ኮሮና ቫይረስን አያቆምም። ወሳኝ የሚሆነው ህዝቡ ለመከተብ ዝግጁ ሲሆን ነው ሲሉ በቫንደርበልት ዩኒቨርሲቲ የሚሰሩ ፕሮፌሰር ቲኤስ ሃርቪ አስገንዝበዋል።
በዩናይትድ ስቴትስ በትናንትናው ዕለት የክፍለ ግዛት መራጭ ወክለው ድምጽ የሰጡት ባለ ድምጽ ተወካዮች ተመራጩን ፕሬዝዳንት ጆ ባይደንን አሸናፊ የሚያደርጋቸውን የማረጋገጫ ድምጽ ሰጥተዋቸዋል። ባይደን ለማሸነፍ ከሚያስፈልገው 270 ድምጽ በላይ 306 ድምጽ በማግኘት አሸናፊነታቸው የተረጋገጠላቸው ሲሆን ዶናልድ ትራምፕ 232 ብቻ ድምጽ አግኝተዋል። ባይደን ከውጤቱ በኋላ ዴላዌር ዊልሚንግተን ላይ ባሰሙት ንግግር የአሜሪካ ፕሬዝዳንት ሆኖ መመረጣቸውን የሚያረጋግጠው ሂደት የአሜሪካን እውነተኛ ማንነት ለማስጠበቅ በሚደረገው ፍልሚያ ዲሞክራሲ ማሸነፉን አሳይቷል ብለዋል። ፕሬዝዳንት ትራምፕ በበኩላቸው ምንም ማስረጃ ባያቀርቡም የምርጫ ውጤት የተጭበረበረ በመሆኑ አሁንም ቢሆን ውጤቱን አልቀበለውም ሲሉ አስታውቀዋል። የአሜሪካ ድምጾቹ ስቲቨን ሄርማን እና ኬን ብሬድሜየር ያጠናቀሯቸውን ዘገባዎች ደረጀ ደስታ ያቀርባል።
ተመራጩ ፕሬዝዳንት ጆ ባይደን ከጠቅላላው አሜሪካውያን መራጮች በ7 ሚሊዮን ብልጫ ያገኙ ቢሆንም የምርጫውን ውጤት መወሰን የሚችሉት 538 አባላት ያላቸውና ከየክፍለ ግዛቱ የተውጣጡ ባለ ድምጽ ተወካዮች ናቸው። በመሆኑም ባይደን በፕሬዝዳንታዊ ምርጫ አሸናፊ ለመሆን ከሚያስፈልገው የ270 ድምጽ በላይ 306 በማግኘት የተረጋገጠ ውጤት ባለቤት ሲሆኑ፣ ፕሬዝዳንት ትራምፕ ግን 232 ድምጽ ብቻ አግኝተዋል። ተመራጩ ፕሬዝዳንት ጆ ባይደን ትናንት ሰኞ ባሰሙት ንግግር ፕሬዝዳንት ዶናልድ ትራምፕ ከድህረ ምርጫው በኋላ ትክክለኛውን የምርጫ ሂደት ህጋዊነት እውቅና በመንፈግ ያደረጉት ጥረት ስልጣንን አላግባብ መጠቀም ብቻ ሳይሆን በዲሞክራሲያችን ላይ ታይቶ የማይታወቅ ጥቃት በመሆኑ የሰላማዊ ስልጣን ሽግግር ሂደቱን የሚያደናቅፍ መሆኑን ተናግረዋል።
Anyone didn't know before, they know now. What beats deep in the hearts of the American people is this.
እስከ ዛሬ ያላወቀ ቢኖር እነሆ ይወቅ፣ በጥልቁ የአሜሪካ ህዝብ ልብ ውስጥ የሚመታው ይህ ነው። ዲሞክራሲ።
ጆ ባይደን ፕሬዝዳንት ትራምፕ ምንም ማስረጃ ሳይቀርቡ ምርጫው የተጭበረበረ መሆኑን የሚናገሩ ሲሆን ጆ ባይደን ህገወጥ ፕሬዝዳንት ናቸው በማለት የምርጫውን ውጤት አልተቀበሉትም። ባለፈው እሁድ ትራምፕ በትዊት ገጻቸው ባስተላለፉት የተቃውሞ መልእክት በአሻሚና አፎካካሪዎቹ ክፍለ ግዛቶች በርካታ የምርጫ ማጭበርበሮች ተገኝተዋል፣ እነዚህ ሁሉ ህጋዊ ማረጋገጫ ሊሰጣቸው አይገባም፣ በወንጀል የሚያስቀጡ ከፍተኛ ጥፋቶች ሳይፈጸሙ እነዚህን ማረጋገጫዎች መስጠት አይቻልም ብለዋል። ጆ ባይደን ከዚህ በኋላ የሚቀራቸው አንድ የመጨረሻ ምዕራፍ ቢኖር ሁለቱም የህዝብ ተወካይ ምክር ቤቶች እንደ አውሮፓ አቆጣጠር ጥር 6 የባለ አደራ ተወካዮችን ድምጽ ቆጠራ ካካሄዱ በኋላ ይሁንታቸውን በመስጠት የቀጣዩን ፕሬዝዳንት ማንነት ማረጋገጥ ብቻ ነው። በሁለቱም ምክር ቤቶች ያለምንም ተቃውሞ ከጸደቀ እንደ አውሮፓ አቆጣጠር ጥር 20 እኩለ ቀን ላይ ጆ ባይደን 46ኛው የአሜሪካ ፕሬዝዳንት በመሆን በአሜሪካ የህዝብ ተወካዮች ምክር ቤት ቃለ መሐላ ይፈጽማሉ። እስከዛሬ ከተመረጡ ፕሬዝዳንቶች ሁሉ በ78 ዓመታቸው ፕሬዝዳንት ሆነው የተመረጡት የመጀመሪያው አዛውንት የአሜሪካ መሪም ይሆናሉ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የዩናይትድ ስቴትስ ጠቅላይ አቃቤ ህግ ዊሊያም ባር ከስልጣናቸው ከሚቀጥለው ሳምንት ጀምረው ሊሰናበቱ ነው። ባር ትናንትና ሰኞ በዋይት ሃውስ ከፕሬዝዳንት ዶናልድ ትራምፕ ጋር ከተወያዩ በኋላ ሚስተር ትራምፕ በትዊተር ገጻቸው ባር መጪውን የገና በዓል ከቤተሰባቸው ጋር ለማሳለፍ ከበዓሉ በፊት ስራቸውን ይለቃሉ ሲሉ አስፍረዋል። ባር የእሳቸውን አስተዳደር በስፋት ያደነቁበትን የመልቀቂያ ደብዳቤም ሚስተር ትራምፕ በትዊተር ገጻቸው ላይ አውጥተውታል። ከአውሮፓውያን ታህሳስ 23 ጀምረው ይለቃሉ ነው የሚለው። ምክትል ጠቅላይ አቃቤ ህግ ጄፍ ሮዘን ተጠባባቂ ጠቅላይ አቃቤ ሕግ እንደሚሆኑ ሚስተር ትራምፕ አክለው አስታውቀዋል። የፕሬዝደንቱ ጠንካራ አጋር የሆኑት ባር የህዳሩን ፕሬዝደንታዊ ምርጫ ውጤት ለማስቀየር በሚችል ደረጃ የተፈጸመ ማጭበርበር የለም በማለታቸው ፕሬዝደንቱን እንዳናደዱ ይታወቃል። ትራምፕ በተደጋጋሚ ምርጫው ተጭበርብሯል ሲሉ ነው የከረሙት። ሪፐብሊካኑ ሴኔተር ሊንዚ ግራም ሌላው የሚስተር ትራምፕ አጋር ናቸው። የዊሊያም ባርን የጠቅላይ አቃቤ ሕግነት ክንዋኔ አድንቀዋል። ዲሞክራቶች በበኩላቸው ባር የሚሰሩት ፕሬዝደንት ትራምፕን ለመጥቀም ብቻ ነው በማለት ያለማቋረጥ ብርቱ ነቀፋ ሲያቀርቡባቸው ቆይተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ ማክሰኞ ታህሳስ 6 2013 ዓመተ ምህረት ዝግጅታችንን ነው።
ከምሽቱ 3 ሰዓት እስከ 5 ሰዓት ድረስ ስልክ እየደወልኩኝ ቤተሰብ ጋር እነግራቸው ነበረ። ከሌ ከሌ የሚባል ተማሪ መቀሌ ለስራ ሄጄ አግኝቻለሁ፣ ሰላም መሆኑን አሳውቁልኝ ብሎ ነው ወይም ብላ ነው እያልኩኝ ቤተሰብ ጋር ስልክ ደውል ነበር እና የነበረው ስሜት እጅግ በጣም
የፋና ብሮድካስቲንግ ኮርፖሬት ዘጋቢ ኃይለ ሚካኤል ጀቤሳ ለዘገባ በሄደበት መቀሌ ያከናወነውን በተመለከተ በሁለተኛው አጋማሽ ያካፍለናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በዚህ ዓመት ይካሄዳል ተባለው ብሔራዊ ምርጫ እየተዘጋጀ መሆኑን ገዢው ብልጽግና ፓርቲ አስታውቋል። የታሰሩ የፖለቲካ ፓርቲ አመራሮች እንዲፈቱና የፖለቲካ ምህዳሩ እንዲሰፋ በመጠየቅ እንዲሁም አመቺ የመረጋጋት ሁኔታ የለም በሚል ምርጫው እንዲተላለፍ ያሳሰቡት የኦሮሞ ፌዴራሊስት ኮንግረስና በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ባወጣቸው መግለጫዎች ላይም የገዢው ፓርቲ የሲቪክ ማህበራትና የፖለቲካ ፓርቲዎች ጉዳይ ኃላፊ ዶክተር አለሙ ስሜ ማብራሪያ ሰጥተውበታል። ዶክተር አለሙን ያነጋገረችው ፀሐይ ዳምጠው ዝርዝሩን ይዛለች።
ኢትዮጵያ ውስጥ ከመንቀሳቀሱት ተፎካካሪ የፖለቲካ ፓርቲዎች መካከል የኦሮሞ ፌዴራሊስት ኮንግረስ እና በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር በሰሞኑ መግለጫቸው ሀገሪቱ ያለችበት የሰላም እጦትና አለመረጋጋት ምርጫውን ለማካሄድ ያሰጋል ማለታቸው ተዘግቧል። በብልጽግና ፓርቲ የሲቪክ ማህበራትና የፖለቲካ ፓርቲ ጉዳይ ኃላፊ ዶክተር አለሙ ስሜ በዚህ ጉዳይ ላይ መልስ ሰጥቷል።
በአጠቃላይ አገሪቷ ሁኔታ ከአምና በተሻለው ደረጃ ምርጫ ማካሄድ በሚያስችል ሁኔታ ላይ ትገኛለች የሚል እምነት አለን። ፍጹም ችግር የሌለበት ጊዜ መቼ እንደሚመጣ ደግሞ አናውቅም። ዲሞክራሲ ያልዳበረበት ሀገር ውስጥ ነው ያለ ነው። ስለዚህ በአንድ ጊዜ ምንም ችግር የሌለባት ኢትዮጵያን ጨርሰን ምርጫ የምናካሄድበት ጊዜ የለም። ራሱ ሂደቱ ነው ሰላምንም እያረጋገጠ የሚሄደው፣ ሂደቱ ነው ዲሞክራሲን እየገነባ የሚሄደው። በእርግጥ ዚምዛም ችግር የሚፈጥሩ አሉ። አንዳንድ ቦታ በሽፍትነት አይነት መልኩ የህዝብን ሰላም የሚያውቁ ችግር የሚያደርሱ አካላት አሉ፣ ይሄ ይታወቃል። ግን ስንት ቦታ? በጣም ጥቂት ቦታ። እሱን ከህዝብ ጋር ተባብሮ በቁጥጥር ስር ማዋል ያስፈልጋል። ለዛ እየተሰራ ነው። ሁለተኛው የዚህ ችግር ኢትዮጵያ ውስጥ ለሚደረገው የእርስ በርስ ግጭት፣ ሰላም መደፍረስ እና ስርዓት ያለመከበር ባለቤት የነበረው የህወሓት ጁንታ ዋጋውን አግኝቷል፣ ተወግዷል። ዘንድሮ ኢትዮጵያ ምርጫ ለማካሄድ የተሻለ ደረጃ ላይ ትገኛለች።
ፓርቲዎቹ የታሰሩ የፖለቲካ መሪዎችና አባላት ሳይፈቱ ምርጫውን ማካሄድ የምርጫውን ታማኝነት ጥያቄ ውስጥ ይከታል ባሉት ሀሳብ ላይ ዶክተር አለሙ ተከታዩም ብሏል።
ህግ የጣሰ ማንም ቢሆን ጠይቅ አለበት። ይሄ ደግሞ ተወሰነ አካል ብቻ በህግ የሚጠይቅ ሌላው የማይጠይቅበት አገር አይደለም። በተጨባጭ ማንኛውም ህግን ጥሶ የተገኘ ዜጎችን እርስ በርስ ያጋጨ ወይ ደግሞ ሲጋጩ ኃላፊነቱን ያልተወጣ የመንግስት ሹማምንት ጀምሮ በህግ እየተጠየቁ ነው ያሉት። ይሄና ዲሞክራሲያዊ ምርጫ ምንም አያገኝም። ዲሞክራሲያዊ ምርጫ አንዱ የዲሞክራሲያዊ ስርዓት መገንቢያ አንዱ ሂደት ነው። የህግ የበላይነትም እንደዛው የዲሞክራሲ ስርዓት የምንገነባበት አንድ መሳሪያ ነው። የህግ የበላይነት የሌለበት ዲሞክራሲ አይገነባም። ህግ እስካከበሩ ድረስ መንቀሳቀስ ይችላሉ፣ መምረጥ መመረጥ ይችላሉ፣ ተመርጠውም ሀገር ማስተዳደር ይችላሉ። ህግ እስከጣስን ድረስ ግን ህግ እየተጣሰ ሌላ የከሌ ፖለቲካ አባል ስለሆነ የከሌ አማራር ተሆነ የሚታለፍበት ከሆነ የህግ የበላይነት የሚባለው ህግ ለሁሉም እኩል ይሰራል የሚባለው ነገር ጥያቄ ውስጥ ይገባል። በዚህ ሁኔታ ዲሞክራሲ ማይገነባም። አሁን በህግ ቁጥጥር ስር ያሉት ተፎካካሪ ፖለቲካ ፓርቲ አባላት ወይ ደግሞ አማራር ብቻ አይደሉም። የገዢው ፓርቲ የብልጽግና ፓርቲ አመራርም በህግ ጥላ ስር ያሉ፣ በህግ እየተጠየቁ ያሉ፣ በጥፋታቸው ልክ ማንም ያጠፋ ይጠየቃል። እንደውም የብልጽግና ፓርቲ አመራር እየተጠየቁ ያሉ ኃላፊነታችሁን አልተወጣችሁ። ሌላው በእርስ በርስ ግጭት ሰው ስታጋጩ ስታጋድሉ ነበረ ስትቀሰቅሱ ነበር ተብሎ ነው። የብልጽግና ፓርቲ አመራር ግን ህዝብን በሰላም ወጥቶ በሰላም የመግባት የመንግስትነት ግዴታችሁን አልተወጣችሁም፣ ኃላፊነታችሁን አልተወጣችሁ ተብሎ ነው እየተጠየቁ ያሉት። እና ስለዚህ ህግ የጣሰ ሁሉ በህግ መጠየቅ አለበት። ይሄ አንድ የዲሞክራሲ ስርዓት ግንባታ ባህሪ ነው።
ዶክተር አለሙ አክለው ፓርቲያቸው ለሀገር አቀፍ ምርጫው ዝግጅት ላይ መሆኑን ጠቅሟል።
የምርጫ ቦርድ ባለፈው አመት ኮሮና በዓለም ላይ ሲከሰትና ይሄ በሽታ ወደ ኢትዮጵያም ገብቶ ያኔ ለዓለምም አዲስ ስለሆነ እና ድንጋጤም ሁሉም ነገርም ስላለ እና መንግስትም አንዳንድ እንቅስቃሴዎችን ወደ መገደብ ስለገባ ምርጫ ቦርድ ዘንድሮ ምርጫ ማካሄድ አልችልም ብሎ ለፓርላማ አቅርቦ ምርጫው ተሸጋግሯል። በፓርላማ እና በፌዴሬሽን ምክር ቤት ውሳኔ መሰረት ዘንድሮ ደግሞ ያው ምርጫው ሲተላለፍ የሚመለከተው የጤና ተቋማት ምርጫውን ለማካሄድ ይቻላል እስከሚባል የተላለፈ ያለፈው እንጂ ላልተወሰነ ጊዜ ስላልተላለፈ በዚህ መሰረት የጤና ሚኒስትር ለፓርላማ ምርጫ ማካሄድ ይቻላል ብሎ ባቀረበው መሰረት ምርጫ ቦርድ ዘንድሮ ምርጫውን ለማካሄድ ወስኖ እየተንቀሳቀሰ ነው ያለው። ሰው እኛም እንደ ፓርቲ በዛ ውሳኔ መሰረት ምርጫ ይካሄዳል ብለን ነው እየሰራ ነው ያለው።
ከምርጫ በፊት ሀገራዊ መግባባት ያስፈልጋል ብሎ ፖለቲካ ፓርቲዎቹ ያነሱት ነጥብ ላይም ብልጽግና ፓርቲም እንደምስማማ ኃላፊው ጠቁመው የተጀመሩ ስራዎች እንዳሉ ተናግረዋል።
ውይ ተጀምሯል። ከለውጥ ወዲህ የተፎካካሪ ፖለቲካ ፓርቲዎች እርስ በርስም ከመንግስት ጋርም በጣም ሰፊ ጊዜ በተደጋጋሚ ብዙ ውይይቶች ተደርጓል። ትልልቅ አገራዊ አጀንዳዎች ላይ ብዙ እርምጃ ተሄዶ መንግስት ተፎካካሪ ፖለቲካ ፓርቲዎችን እያወያየ ፓርላማ ወይ ደግሞ ወደ ካቢኔ ወይ ደግሞ ውሳኔ ወደሚሰጥ የመንግስታዊ አካል ሳይሄድ መንግስት ትልልቅ የሀገራዊ አጀንዳዎች ላይ ተፎካካሪ ፓርቲዎችን እያወያየ ነው። በኮቪድ ጉዳይ፣ በአስቸኳይ ጊዜ አዋጅ ጉዳይ፣ አምና በተደረገ ምርጫ ማረም፣ ዘንድሮም ስለምናካሄደው ምርጫ፣ በትልልቅ ሀገራዊ ጉዳዮች ኢቭን በአስር ዓመት ኢኮኖሚ እቅድ ላይ፣ ስለ ፕራይቬታይዜሽን፣ ትልልቅ አጀንዳ ሀገራዊ አጀንዳዎች ላይ የፖለቲካ ፓርቲዎች በውይይትም አንዳንዴም በተሳታፊ ያንን ነገር በማስፈጸምም እየተሳተፉ ነው ያሉት። ይሄ በኢትዮጵያ ታሪክ ትልቅ ምርታ ነው። ሀገራዊ መግባባት ያስፈልጋል። ለብሔረ መንግስት ግንባታችን በጣም አስፈላጊ ነው፣ ወሳኝ ነው። ይሄን ፓርቲያችን በጣም ያምናል። ከዚህ በመነሳት ይሄን መድረክ እንዲመቻች በመንግስትነት ሚናችን ግንባር ቀደም ሚና እየተጫወትን ነው ያለው። አጀንዳ በመቅረስ ጽሁፍ በማቅረብ ሌላው አቀረበው ላይ በውይይት በመሳተፍ ይሄ መድረክ እንዲመቻች በማድረግ በፋይናንስ በመርዳት በጣም ተስፋ የሚሰጡ ጅምሮች ታይተዋል። በህገ መንግስት ላይ ተወያይተናል። በፌዴራል ስርዓት ጉዳይ ላይ ተወያይተናል። ብዙ ጅምሮች አሉ። ግን የሀገራዊ መግባባት የሆነ ቦታ ተጀምሮ የሆነ ቦታ የሚያልቅ ጉዳይ አይደለም። ዛሬ በሆነ ነገር ላይ ልትግባቢ ትችላለች፣ ነገ ደግሞ ሌላ አጀንዳ ይፈጠራል፣ ሌላ የልዩነት አጀንዳ ይፈጠራል። ሂደት ነው። በሂደት የምታስቀድምን እያስቀደምሽ የተግባባሽ እየሰራሽ ወደፊት እየሄድሽ ነው። የሆነ ቦታ ቆመሽ የሆነ ነገር ሳልቅ ቀጣዩን ስራ አልሰራም። አይ እንደዛ አገር አይገናም።
ሀገር ለመገንባት ሁሉም ፖለቲካ ፓርቲዎች የድርሻቸው መጫወት አለባቸው ሲሉ ያሳሰቡት ዶክተር አለሙ ጠንካራ ዲሞክራሲን መለማመድ ያስፈልጋል ብለዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይ ዳምጠውን ለዘገባዋ እናመሰግናለን። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ፕሮግራማችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያና የሱዳን ጠቅላይ ሚኒስትሮች ከቀናት በፊት ያካሄዱት ውይይት መግባባት የታየበትና ፍሬያማ እንደነበር የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ገለጸ። ሁለቱ ሀገሮች ልዩነቶቻቸውን በሰላማዊ መንገድ ለመፍታት ቁርጠኛ መሆናቸውን የተናገሩት የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ በተጻራሪው የሚሰማውን መረጃ አስተባብለዋል። የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩም በወቅታዊ የሀገሪቱ ሁኔታ ላይ ለመንግስታቱ ድርጅትና ለሌሎች ዓለም አቀፍ ድርጅቶች ባለስልጣናት ማብራሪያ መስጠታቸውም ታውቋል። መለስካቸው አመሃ
ስርስራለው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ረፋዱ ላይ ለሀገር ውስጥና ለውጭ ጋዜጠኞች እንደተናገሩት ባለፈው ሳምንት መጨረሻ አዲስ አበባ የገቡት የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ውይይት ያተኮረው የሁለቱን ሀገሮች ግንኙነት በማጠናከር ላይ እንደነበረ ገልጸዋል። አምባሳደር ዲና ሙፍቲ እንዳሉት ከሆነ የሁለቱ መሪዎች ውይይት መግባባት የሰፈነበትና ፍሬያማ ነበረ። ሁለቱ ሀገሮች በግንኙነቶቻቸው ዙሪያ የሚታዩ ልዩነቶችን በውይይትና ሰላማዊ በሆነ መንገድ ለመፍታት እንደተስማሙ አስረድተዋል።
በጥቅሉ ከሱዳን ጋር በጣም ጥሩ የሆነ ሊባል የሚችል ግንኙነት ነው ያለው። በተለይ አሁን በተፈጠረው ክራይሲስ ላይ ጥሩ መግባባት አለ። በህዳሴ ግድብ ዙሪያ ያው እንዳያችሁት መነጋገሩ የነበረ ነው፣ በመሀል ተቋርጦ ነበር። እንደዛም ሆኖ ልዩነቶች አሉ። ልዩነቶችን ግን በተቻለ መጠን ሰላማዊ በሆነ መንገድ፣ ገንቢ በሆነ መንገድ የማስተናገዱ አቅጣጫ እና ፍላጎት ነው በሁለቱም ሀገሮች መካከል ያለው። በህዳሴ ግድብ ዙሪያም ልዩነቶች፣ እንደገና ድንበር አካባቢም እንደምታውቁት ረዥም ጊዜ ከሱዳን ጋር ያላለቀ የድንበር ጉዳይ አለ። እሱ መጣ መለስ የሚልበት ሁኔታ አለ። ስሜቶችን የሚፈጥርበት ሁኔታ አለ። ቦርደር አካባቢ ደግሞ የህዝብ ለህዝብ ግንኙነቱም ላይ አንዳንድ የሚፈጥረው ጸጥታ ላይ አንዳንድ የሚኖረው ኢምፓክት አለ። በዋናነት ግን ምንድን ነው ሱዳን ጋር ያለን ልዩነት ገንቢ በሆነ መንገድ አብሮ ሀንድል የማድረግ አቅጣጫ ነው። ውይይቱም የነበረው በዚህ ላይ ነው። ጥሩ ገንቢ የሆነ ኢንጌጅመንት ነበረ ለመግለጽ ነው።
ይሁንና ከጋዜጠኞች በኩል የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ ወደ ኢትዮጵያ ለይፋ የሥራ ጉብኝት መጥተው የነበረው ለሁለት ቀናት እንደሆነ በማስታወስ ጉብኝታቸውን በግማሽ ቀን ብቻ ገድበው ወደ አገራቸው መመለሳቸው አለመስማማት እንዳለ የሚያመለክት እንደሆነና አንዳንድ የመረጃ ምንጮችን በመጥቀስም በንግግር አጀንዳ እንዳልተስማሙ ጠቁመው ማብራሪያ ጠይቀዋል። አምባሳደር ዲና ሙፍቲም ምላሹን ሲሰጡ ጠቅላይ ሚኒስትር አብደላ ሐምዶክ ከተያዘላቸው ቀን አስቀድመው ወደ አገራቸው መመለሳቸው ከአለመስማማት ጋር ፈጽሞ እንደማያያዝ አረጋግጠው የሚሰራጩት የምናልባት መረጃዎች ምንጫቸው ከአንዳንድ አካላት ጠንካራ የግል ጥቅም ጋር የተያያዘ እንደሆነ አስረድተዋል።
በተለይ አሁን ከግጭቱ ጋር በተያያዘ ይሄ ሰሜን ከነበረ ሁኔታ ጋር በተያያዘ በርካታ ቬስትድ ኢንትረስቶች አሉ። ኢንትረስቶቹን በዋናነት በሁለት መክፈል ይቻላል። ሪጅኑ ሰላማዊ እንዲሆን በሪጅኑ ውስጥ ችግሮች እንዲፈቱ የሚረዱ የሚፈልጉ ኃይሎች የመኖራቸውን ያህል በሪጅኑ ፕላይት የሚነግዱ በርካታ ነጋዴዎች አሉ። በተለያየ ሽፋን ነው ግን የሚንቀሳቀሱት። በሲቪል ሶሳይቲ፣ በተለያዩ በሰብአዊ መብት እና መሳሰሉት ስሞች ያሏቸው የዚህ ሪጅን ብቻ ሳይሆን የሌላ አካባቢም ግጭት ከዚህ የሚያተርፉ በርካታ ስቴክ ሆልደሮች አሉ። የመሳሪያ ኢንዱስትሪ ባለቤቶች፣ ባዙቃ፣ ጥይት ፋብሪካ፣ ታንክ የሚሸጡትም ዝም ብሎ ለቁንጅና አይደለም ታንክ የሚያመርቱ።
በሌላ በኩል ደግሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ስራ አስፈጻሚ ዶክተር ቬራ ሶንጉዌን ጨምሮ በአፍሪካ ህብረት የተባበሩት መንግስታት ድርጅት ተወካይና ሌሎችን አግኝተው በወቅታዊ የሀገሪቱ ሁኔታ ላይ ማብራሪያ እንደሰጧቸውም ቃል አቀባዩ ተናግረዋል። ምክትል ጠቅላይ ሚኒስትሩ በተለይ ለመንግስታቱ ድርጅት ዋና ጸሐፊ ያላቸውን አክብሮትና ምስጋናም ገልጸዋል ብለዋል።
እነሱም በተቻለ መጠን የኢትዮጵያን ስቴቢሊቲ ለመርዳት ፍላጎት እንዳላቸው በተለይ ዋና ጸሐፊው ኢትዮጵያን ሁኔታ በሚገባ ባላንስድ በሆነ መንገድ የተረዱበት ሁኔታ ነው ያለው። ይህም አክቹዋሊ መነሻ የሚሆነው እዚህ እነዚህ ዛሬ ያነጋገርናቸው የሚያቀርቡት ሪፖርት ገንቢ በመሆኑ ነው። ዩኤን የተባበሩት መንግስታት ድርጅት ሴክሬታሪ ጀነራሉ በኢትዮጵያ ላይ በየጊዜው ስለሚሰጡት ገንቢ አስተያየት ምስጋና አቅርበውላቸዋል። ባላንስድ የሆነ አስተያየት ነው። ባላንስድ የሆነ ከንሰርን ነው የሚገልጹት። ይሄ ነገር እንዳይቀጥል ፕሮትራክትድ እንዳይሆን ቶሎ ብላችሁ ህዝቡን ወደ ማስፈር ህዝቡን ወደ ማረጋጋት እንድትገቡ የሚል ነው።
በትግራይ ክልል በአሁኑ ጊዜ መልሶ የማቋቋም ስራ እየተከናወነ ነው ያሉትንም አምባሳደር ዲና ገልጸዋል። ይሁንና የመልሶ ማቋቋሙ ተግባር የሚመራው የኢትዮጵያ መንግስት በሚዘረጋው ስርዓትና መንገድ ብቻ እንደሆነ በአጽንኦት ገልጸዋል።
ዞሮ ዞሮ መንግስት ያሰመረው መስመር አለ። ይሄ ሩቱን ኮሪደሩን ሶፋር ሙሉ በሙሉ ስቴብል ያልሆነ አካባቢ እስከሆነ ድረስ መንግስት በሚሰጠው ስምሪት እና መከላከያ ፕሮቴክሽን እየሰጠ ነው የሚሆነው የሚል ነው። ችግሩ በሪሊፍ ስኪም በሪሊፍ ጉዞ ስም ለሌላ ጉዳይ የሚገቡ ስላሉ ነው። አሁንም ከሰላም ሚኒስቴር እና እነዚህ ኢንተርናሽናል ሁማኒቴሪያን ኤጀንሲስ የተፈራረሙት ውል ከመንግስት ጋር አብሮ ለመስራት ነው። በዚህም ላይ ስምምነቱ አለ። ቢኮዝ መንግስት ነው ጋድ እያደረገ የሚሄደው። ለብቻ ይሄድና ነገር ሲፈጠር መንግስትን ይገሳል። ፕሮቴክሽን አልተሰጠኝም ተጠቃ ይላል። ዩኤን ላይ ተተኮሰ ዩኤን ስታፍ ላይ የሚል ነገር አለ። ሌላው ወደ 500 የሚገመቱ ዩኤን ስታፍ አሉን እዛ አካባቢ ነው የሚሉት። እነሱን በማምጣት ረገድ ሙሉ በሙሉ እነሱን በመጠበቅ ረገድ እዛም እንዳሉ እንዲቆዩ በማድረግ ረገድ መንግስት ሙሉ ኃላፊነት ይወስዳል። ይህን ማረጋግጠውላቸው ዛርበር ያቢያባቱት
በትግራይ ክልል ከተፈጠረው ወቅታዊ ሁኔታ ጋር በተያያዘ ወደ ሱዳን የተሰደዱ ሰዎችን በተመለከተም ከጋዜጠኞች ለቀረበላቸው ጥያቄ አምባሳደር ዲና ሙፍቲ ማብራሪያ ሰጥተዋል።
የሱዳን መንግስት እነዚህን ስደተኞች ይመልሳል? ዴፊኒትሊ ይመልሳል። ኦፊሻሊ ከላይ ያለው የሱዳን መንግስት አመራር ይህን እምነት አለው። አሁን ቅድም ያልኳቸው ኃይሎች ደግሞ ሱዳን ውስጥ ማለ ቋሚ የሆነ ስደተኛ ካምፕ እዛ ቢቆይ ዩኤን ሁማኒቴሪያን እንትን እየተባለ ወደዛ አካባቢ ይጎርፋል፣ ስራም ይፈጥራል። ስለዚህ ፐርማነንትሊ እነዚህን ሰዎች ቢቆዩላቸው ሌላም ሞርም ቢሰደድ የሚፈልጉ የሉም ማለት አይደለም ከታች። ነገር ግን በኦፊሻል ደረጃ የሱዳን መንግስት ፈቃደኛ ነው። ነገር ግን እዚህ ውስጥ ቅድም ያልኳቸው ማይክድራ ጭፍጨፋ ላይ የተሰማሩ ኃይሎች የገቡበት ሁኔታ ነው ያለው። ይህን የማጣራትና የመመለሱ አቅጣጫ ኦልሬዲ ጠንክሮ ቀጥሏል። እዛ አካባቢ ያለው እኛ ኤምባሲ ጠዋት ማታ በተለይ ከዩኤንኤችሲአር ከሌሎችም በዚህ በስደተኞች ጉዳይ ከሚንቀሳቀሱ ኃይሎች ጋር አብረው እየተገናኙ ውይይት እያካሄዱ ያለበት ሁኔታ ነው ያለ። ሆፕፉሊ በአጭር ጊዜ ውስጥ ይመልሳሉ። ቁጥሩም ትንሽ ነው። ማኔጅ ለማድረግም ካፓሲቲው ቅድም እንዳልኳችሁ እዚህ ላይ ያለ ነው።
አምባሳደሩ በሌሎች ዲፕሎማሲያዊ ክንውኖች ላይም ገለጻ አድርገዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይም እንገኛለን። ለአስተያየቶቻችሁ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሥ ታምሬ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ተከታዩ ዘገባ የስልክ አገልግሎት በመቀሌ ከተማ ለ40 ቀናት ተቋርጦ በነበረበት ጊዜ የልጆቻቸው መልእክት ለወላጆች ያደረሰ ጋዜጠኛንና የወላጆቹን ጭንቀት የሚዳስስ ዘገባ ነው። ከተሎ ይቀርባል። በሰሜን ኢትዮጵያ ለ40 ቀናት የስልክና ኢንተርኔት አገልግሎት በመቋረጡ ምክንያት እንዲሁም በዚያ ምን እንደተፈጠረ በፌዴራል መንግስትና በትግራይ ክልል አመራሮችና በህወሓት አመራሮች ከሚሰጠው መግለጫ ውጪ ከነዋሪዎች ምንም አይነት መረጃ ባለመኖሩ እዚያ ቤተሰብ ያላቸው ስለ ቤተሰባቸው፣ በዚያ ያሉ ደግሞ ከክልሉ ውጪ ስላሉ ቤተሰቦቻቸው ሲጨነቁ ሰንብተዋል። እሁድ ዕለት በመቀሌ ከተማ የስልክ አገልግሎት ተጀምሯል። ነገር ግን አሁንም በሌሎቹ አብዛኞቹ ከተሞች የስልክ አገልግሎት ባለመጀመሩ ይህ ጭንቀት የብዙዎች እንደሆነ የቤተሰብ አባላት ይናገራሉ። ኃይለ ሚካኤል ጀቤሳ የተባለ የፋና ብሮድካስቲንግ ኮርፖሬት ዘጋቢ ለስራ ጉዳይ ወደ መቀሌ ባመራበት ወቅት በዩኒቨርሲቲው ግቢ ያገኛቸውን ከ200 በላይ የሚሆኑ ተማሪዎች ወላጆች ስልክ ቁጥር በመቀበል ደህንነታቸውን እንደነገራቸው ገልጾልናል። የሆነውን እንዲህ ያስረዳል።
በራያ ግንባር ጀነራል ባጫ የሚመሩት ጦር እዛ ከገባ በኋላ የመቀሌ ከተማን ከሰራን በኋላ በመቀሌ ከተማ ውስጥ መከላከያ መቆጣጠሩን የሚያሳይ የመጀመሪያ ቴሌቪዥን ዘገባ የሰራ ነው። እኛ ከኛ በራያ ግንባር የገባ ነበርና ከዚህ ጋር ጎን ለጎን ተያይዞ ተማሪዎች ያሉበት ሁኔታ ምን ይመስላል የሚለውንም ደግሞ ብዙ ቤተሰብ ከተማሪው ጋራ ተቆራርጦ ስላለ መገናኘት ስላልቻለ ከድፍን ኢትዮጵያ የመጡ ተማሪዎች ስላሉ ድፍን ኢትዮጵያ ውስጥ ያለው ማህበረሰብ ተች የሚያደርግ ነው እና ብዙ ሰፈርን የሚረብሽ ቤተሰብን የሚረብሽ አካባቢን የሚረብሽ ስሜት ስላለ ይህንን ነገር ማስተንፈስ አለብን ብለን ዜና እየሰራ ነበር እና ዩኒቨርሲቲ ላይ ሄጄ ዜና ከሰራው በኋላ ብዙ ልጆችን ደግሞ ማግኘት ስላልቻልኩኝ ዜናውን ሰርቼ ከወጣው በኋላ ተመልሼ ወደ ዩኒቨርሲቲ ሄድኩኝ። መጀመሪያ አይደር ካምፓስ ነበር የሄድኩት። አይደር ካምፓስ ውስጥ ሶስት አይነት ተማሪዎች አሉ። አንደኛ የጤና ሳይንስ ተመራቂ ተማሪዎች አሉ። ሁለተኛ የሜዲሲን ተማሪዎች አሉ። ሶስተኛ ደግሞ የጨረሱ ዶክተሮች ስፔሻላይዝ ለማድረግ የመጡ ዶክተሮች አሉ እና ሶስት ትምህርት ላይ የተለያየ ስሜት ያለበት ግቢ ስለነበረ ገባን። መጀመሪያ ስፔሻላይዝድ እና ሰር ስፔሻላይዝድ ለማድረግ የገቡ ተማሪዎችን አገኘኋቸው። ዶክተር ናቸው፣ ከዩኒቨርሲቲ ውጭ ሆነው ቤት ይዘው የሚማሩ ናቸው እና ዶክተር የመሰረቱ ናቸው አብዛኞቹ። ግን በዛ ግጭት ስለነበረ ወደ ዩኒቨርሲቲ መጥተው ዶርም ተሰጥቷቸው ዶርም ውስጥ ነበር እና የነበሩበት ሁኔታ በጣም ልብ የሚነካ ነበረ። ልጅ ያላቸዋል፣ እናት አባት፣ ሌላም ቤተሰብ ደግሞ በግቡት ድምጣቸውን ይጠብቃል እና የሀገርን ብዙ ችግር የሚያቃልሉ እነዛ ዶክተሮች ኩምሽሽ ብሎ በአንድ ጠባብ ቤቱ 15 እና ከዛ በላይ ሆኖ ስመለከታቸው በጣም አሳዘኝ። ቤተሰብ ጋር መገናኘት አልቻሉም እና ስሜታቸውን ሲያገሩኝ በቃ ቶሎ በርውጡ እና ስማችሁን በወረቀት መዝግባችሁ የእናንተን ስም የቤተሰብን ስልክ ቁጥር መዝግባችሁ ቶሎ ውስጡ የሚያልኳቸው አጠገባቸው አካባቢያቸው ላይ የሌሉ ተማሪዎችንም እንደዛ እንዲመዘግቡልኝ ያደረግኩኝ ወጣውኝና እንደገና ደግሞ የሜዲሲን ተማሪዎችንም ለብቻ እንደዛው ስማቸውን የቤተሰብ ስልክ ከዛ ደግሞ የጤና አልሳይን ተማሪዎች አሉ የእነሱን ማስመዘገብኩኝና በአንድ ላይ ደግሞ ፎቶግራፊ አስኩኝና ይዤ ወጣውኝ። እኛ እዛ መቀሌ ከሰራን በኋላ ከመቀሌ 220 ኪሎ ሜትር ወደኋላ ተመልሰን ነው የደረመውን ዜና ወደ ተቋም የምንልከው። ምክንያቱም ኢንተርኔት ያለበት አካባቢ አለመት አካባቢ ላይ ሆነን ስለምንልክ ልክ እዚህ ከመጣው በኋላ የሚገርምሽ ሲሆን የመጀመሪያ ቀን ዋና የዜና ስራይን ከጨረስኩ በኋላ ተማሪዎችን ከቤተሰብ ለማገናኘት ወይም ደግሞ አሉ የሚለውን ነገር ለማድረግ ከምሽቱ 3 ሰዓት እስከ 5 ሰዓት ድረስ ስልክ እየደወልኩኝ ቤተሰብ ጋር እነግራቸውን ነበረ። ከሌ ከሌ የሚባል ተማሪ መቀሌ ለስራ ሄጃል እንቻለሁ ሰላም መሆኑን አሳውቁልኝ ብሎ ነው ወይም ብላን እያልኩኝ ቤተሰብ ጋር ስልክ ደውል ነበር እና የነበረው ስሜት እጅግ በጣም ልብ የሚነካ ነበር። ካርድ ሁሉ ጨርሼ ወጥቼ ካርድ ገብቼ የማያነሱ ቤተሰቦች ስልኮች ነበሩ እና እነሱም ደግሞ በቴክስት አሳውቃለሁ። እኔ ሀይለ ሚካኤል ቤንሳ እባላለሁ፣ ፋና ቴሌቪዥን ጋዜጠኛ ነኝ። መቀሌ ዩኒቨርሲቲ ለዚህ ጉዳይ ሄጄ ከሌና ቪንኬ ብዬ ቴክስት አድርግላቸዋለሁ። ይህን ቴክስት ብቻ ወዲያው እየደወሉልኝ የዛን ቀን ለሊቱን ሁሉ አልተኛውም። ቤተሰብ በጣም ተጨንቆ ነበርና የሚያሳዝን ሪያክሽን ነበረ ከቤተሰብ አንዳንዶቹ በቃ ነዋለ ብዬ ነበረ። አንዳንዶቹ ደግሞ ከአንድ ወር በላይ ትዳር ያላቸው አሉ፣ ቅድም እንደነገርኩሽ ዶክተሮች ስላሉ ማለት ነው። እና ልጆቻቸውንም ብንጭምር እያለቀሱ ሲያሰሙኝ ነበር እና የእነሱ ነገር ልቤን ነክቶት ነበረ።
ኃይለ ሚካኤል ስልክ ደውሎ ከነገራቸው ወላጆች አንዷ ወይዘሮ ፈትያ በመቀሌ ዩኒቨርሲቲ የአራተኛ አመት ተማሪ የሆነች ልጃቸው ሊዲያ ደህንነት ሲነገራቸው የተሰማቸውን አካፍለውናል።
በጣም በጣም ደስታ ነው የተሰማኝ። መቤት ምንም የምገባበት ራሱ አልቻልኩም። አሞኝ ነበር በዛ ሰዓት ራሱ እንደመልሼ ደውዬ ራሱ ለብሱ ራሱ አነጋግሬዋለሁ እንደገና እና በጣም ደስታ ነው የተሰማኝ። እድሜና ጤና ይስጠው በጣም መርቄዋለሁ። የዛ ነገና እሱ እንደዛ ብሎ ሲያናግረኝ እንደውም የተሻለኝ ሁሉም ህዝብ የተሻለኝ። መቤት
እንግዲህ አንድ ወር አካባቢ ነበረ አደለ ስልክ ከተቋረጠ። በዛ አንድ ወር ውስጥ እንደው እንዴት ነበረ
ጭላይ እመቤት አይወራ እሱ አይወራ አልኩሽ እኮ ከዛን ሰዓት ጀምሮ በቃ ህመም ላይ ነበር። ብ ከዚህ በፊት ራሱ አያመኝም ነበር። አሁን ካፊሎች ሲሄድ ሁሌ ትግልሽ ልብሽ ምትሽ ጨመረ እንደተባልኩ ራስ ምታት ማይለቅ ራስ ምታት ጭንቀት ነው እየተባልኩኝ በጣም እየታመምኩ ነበር። እሱ በደወለበት ሰዓት ራሱ የሳና ጋዜጠኛ በደወለበት ሰዓት ራሱ ታምኜ ነበረ እና አሁን አልሐምዱሊላህ እሱ እንደደወለ እንደውም ሲሳብ ቀና እንደዛው በማግስቱ ነገር ነው ምናምን ስልክ ነው ይፈርና
ደወሉ። ታዲያ አገኘኋት
አገኘኋት አሁን መቤት አገኘኋት።
አቶ አስቻለው ተፈራ የናትናኤል ተፈራ አባት ናቸው። የስልክ ግንኙነት መቋረጡ በቤተሰብ ላይ ፈጥሮት የነበረውን ጭንቀት አካፍለውናል።
በ23 ከዚህ 24 ጥቅምት 24 ያው ቀጥታ ከዚህ ፍላይት ነበረ እና እዛ ገባ። ማታ በሰላም መግባቱን አረጋገጥን። ልክ በማግስቱ እንግዲህ ጦርነቱ ተጀመረ። መከላከያ እንደዚህ አይነት ጥቃት ተደርሶበት ሳንወድ ወደ ጦርነቱ ገብተናል የሚል መልእክት ተላለፈ። በዚህ በቃ በጣም 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 ሲጨነቅ ነበረ እና እጅግ በጣም 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 ሲረበሽ ነበረ። እንደ ወላጅ ተጨነቅን። አንድ ወር ሙሉ እንዴት እናርግ? ስልክ የለ፣ ምን እንደገጠማቸው አናቅ። በወቅቱ የነበሩ ጠባቂዎች በሙሉ የፌዴራል ፖሊሶች ከዛ መሄዳቸው ተነገረ። በቃ በጣም ኃይለኛ ስቃይ ውስጥ ነው እየሰነበት ነው። እኛም የእነሱን መረጃ እናገኝም፣ እነሱም የእኛን መረጃ አያገኙም። በጣም ኃይለኛ ስቃይና እንግልት ውስጥ ነበር። ከዛም በኋላ መቀሌ ቁጥጥር እስከ በመከላከያ ኃይል ቁጥጥር ውስጥ ከገባ በኋላ ጋዜጠኞች ወደዛ ሄደው ሲዘግቡ ነበረ እና በወቅቱ ኃይለ ሚካኤል ዴቢሳ ጋዜጠኛው በፋና እነሱን ሌሎች አይደር ተማሪዎችን የሕክምና ተማሪዎችን ኢንተርቪው ሲያደርግ ሰማን። አጋጣሚ ስልኩ ነበረን እና ከሁለት መቶ ኪሎ ሜትር በላይ ርቀት ላይ ባለበት ሆኖ ስልክ አነሳልን። እባክህን ተቸግረናል፣ ምን ይሁኑ ምን ሆን እና እባክህ አንድ እንደው እስከ ቦታው ሄደ እንደው የልጆቻችንን ነገር ብዘግብልን የሚል ነገር አስተላለፍ ነው። እሱም በጣም በታማኝነት እዛ ሄዶ ልጆቹን አነጋግሮ ከዛም በኋላ ፎቶቸውን በትግባና በአንዳንድ ችልክልን በጣም ነፍሳችን ተመለሰች። ከዛም በኋላ በጣም አሁን የእኔ ባለቤት አለች እና የእሱ እናት በቃ ያየችውን መንገደኛ በሙሉ መቀ ስለ መቀሌ ምንም የማያውቀውም እባካችሁ መቀሌና እንዴት ስለ መቀሌ ኢንፎርሜሽን አላችሁ እያለ ተጠይቅ ነበረ እና በአጠቃላይ እንደው ጊዜሽን ላለመሻማት ይሄ ነው ብዬ ለመግለጽ ይከብደኝ ነበር። ይሄንን
አሁን ግን ስልክ ሰራና አገኛችሁት?
አዎ በጣም አገኘን፣ በጣም ደስ አለን። እግዚአብሔር ደግሞ ይመስገን። አሁን ደግሞ አንዱ የልጄ ጓደኛ አባት አዲስ አበባ ነዋሪ ናቸው እና ከዛ በኋላ ሄደው ሶስት ልጆችን ጓደኞችን ይዘው አዲስ አበባ ድረስ አሁን መጡ። በጣም በደስታ ላይ ነን እኔ እናት። በጣም
በጭንቀት ሰዓት በዘገባውም በግሉም የልጆቻቸውን ድምፅ ላሰማቸው ኃይለ ሚካኤል ምስጋናን አቅርበዋል።
እኔ በዚህ አጋጣሚ ጋዜጠኞቻችን፣ በተለይ ኃይለ ሚካኤል ዴቢሳ ከቦታ በጣም እኔ በውዘት ገንዘብ በኪሱ ያለውን ገንዘብ ሁሉ ሳይቀር ለተማሪዎቹ ሰጥተው ከተማሪዎቹ ጋር ተነስቶ እንደዚህ አይነት የዜግነት ፍቅር በእውነት በቃላት የሚገለጽ አይደለም እና በእውነት እኔ በወላጅ ስም በጣም ነው የማመሰግነው። አንቺን ምስጋናዬን ብታቀርብልኝ በጣም ደስ ይለኛል። እኔ
በትላንትናው እለት ያነጋገርናቸው ሁለት የመቀሌ ዩኒቨርሲቲ ተማሪዎች ያለፉትን 40 ቀናት እንዴት እንዳሳለፉ መግለጻቸው ይታወሳል። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ከዩናይትድ ስቴትሱ የኢትዮጵያውያን የጸረ ኮቪድ-19 ዘመቻ ከፍተኛ የአማካሪዎች ቡድን ጋር የተጀመረው ውይይት ነው ተከታዩ። በኢትዮጵያ እየታየ ነው ያሉትን የኮቪድ-19 ለመከላከል የሚያስፈልግ ጥንቃቄ መላላትን አስመልክቶ ከቡድኑ አባላት ሁለቱ ፕሮፌሰር ዮናስ እንዳለ ገዳ እና ዶክተር ገበየው ተፈሪ ይወያያሉ። የምሽቱም በቀደመ ምልልሳቸው መጨረሻ ከተነሳ ጥያቄ ይንደረደራል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያወያያቸው።
አሁን የክትባት ተስፋውም ቢኖር ገና ብዙ መንገድ አለውና በተለይ ደግሞ አፍሪካ እንደ ኢትዮጵያ ላሉ ሀገሮች መቼ ይዳረሳል ያልተመለሰ ጥያቄ ነው። በጣም የሚያበረታታ 3 የክትባት መድኃኒቶች የተገኙበት ቦታ ነው ያለነው። በእጃችን ያለው ግን አሁንም ወርቃማ ነው እያላችሁ ነው። በአንድ በኩል ርቀት መጠበቅ የሚባለው 6 ጫማ ርቀቱን መጠበቅ፣ አፍና አፍንጫን በጭንብል መሸፈን ብላችኋል።
እሺ ዶክተር ገበየው በቀደሙት ነጥቦች ላይ ማከል የፈለጉት ነገር አለ መሰለኝ።
አዎ ፕሮፌሰር ዮናስ ያነሳው አንድ በጣም ጠቃሚ ነገር አለ። ዛሬ ኮሮና ነው፣ ሁልጊዜ ኢንፍሉዌንዛ አለ በህብረተሰቡ መካከል፣ ነገ ደግሞ ሌላ ቫይረስ ሊመጣ ይችላል እና ይሄ ኮሮናን ለመከላከል የምናደርጋቸው የመከላከያ ተግባራት አክቹዋሊ በእርግጥ አብረውን መኖር የሚገባቸው ነው። እጅ ንጽህናን መጠበቅ፣ ሰው ሲያመው ራሱ ተከልሎ ቤት መቆየት ከሌላ ሰው ጋር ከመደባለቅ ይልቅ ሲያመው ምራቅ ማለት፣ ይሄ እንደ ባህል የግድ የምንይዘው ነገር ነው እና ጥቅምም አለው። በቫይረስ በሽታ ለመያዝ ብቻ ሳይሆን አለርጂ ምናምን ይከላከላል ፕሮፌሰር ዮናስ እንደገለጸው። ሌላው ምንድን ነው ብዙ ሰው የሚረሳው፣ ኮሮና ኮቪድ በሽታ ብቻ አይደለም ኢኮኖሚውንም ይጎዳል። ኢኮኖሚውን ሲጎዳ እንደውም መጀመሪያ የሚጎዳው ክፍል የሕክምና የጤና ሰራተኞችን ነው። ይታመማሉ፣ በየቤታቸው ይቀራሉ፣ የሞቱም እንዳሉ እናውቃለን ከኢትዮጵያ ውስጥ። እና ያ ኃይል በሚጎዳበት ጊዜ በኮሮና የታመመው ብቻ አይደለም በሌላ ህመም የሚሰቃየው ህዝብ በቂ የህክምና አገልግሎት ስለማያገኝ ወደ ሞቱ ይሄዳል። እሱ ደግሞ የታየ ነገር ነው። እና ኮሮና ወይም ኮቪድ ላይ ብቻ ማተኮሩ ጥሩ አይደለም በኮቪድ ምክንያት። ሌላው ደግሞ ምንድን ነው ኢኮኖሚ ሰርቼ ልብላ ይላል ነው። ተጠንቅቆ ማስክ አድርጎ ገበያ ወጥቶ ከተመለሰ ጥሩ ነው። ግን እንደ ልቡ ወጥቶ ሰው የሚታመም ከሆነ ኢኮኖሚ መልሶ ይጎዳል። ስለዚህ እነዚህ በሽታውን አንፈራም ግድ የለንም የሚሉ ሰዎች እንጀራቸው ላይ መጥፎ ነገር እየነሰነሱ ነው እና ይሄ ነገር ከህመም ከሞት ጨምሮ ብዙ ሆነም ችግር ስላለው የግድ መከላከል አለብን። ክትባት እየተሰጠም የመከላከያ ተግባሩ አይቆምም። ምክንያቱም ሁሉ ህብረተሰብ ባንድ ላይ ክትባት አያገኝም። እንኳንስ ኢትዮጵያ እዚህ ራሱ አሁን ፕሮግራም ላይ ሲደረግ ለአብዛኛው ህዝብ የሚደርሰው ገና ወደ ግንቦት ወደዛ አካባቢ ነው። አሁን ለመስጠት የሚያስቡት በስራ ጸባያቸው ምክንያት ለኮቪድ የሚጋለጡ የጤና ባለሙያተኞች አንድ፣ ሁለተኛ ደግሞ ኮቪድ ቢይዛቸው ከፍተኛ መጥፎ ደረጃ የሚደርሱ አዛውንትን ነው። ለሌላው ቀስ ብሎ ነው የሚደርሰው። እስከዛ ድረስ ግን መቼስ እውነት ይሄ ነገር መጥቶ የሚሄድ ከሆነ በሚሄድ በኮሮና ቫይረስ መጎዳትና መሞት ሞኝነት ነው የሚሆነው እና ትዕግስት አድርገን መከላከያ ተግባራትን መፈጸም ያስፈልጋል።
መልካም። በርካታ ጭብጦችን የዳሰሳችሁት መደረግ የሚችሉ ከእጃችን ያሉ መሳሪያዎች የገዛ ልምዳችንንም እንድናዛምድ የሚጋብዝ ይሁን። ምናልባት ኢትዮጵያ ላሉ አድማጮቻችን ብዙ ላይ ሰራ ይችላል። የወረርሽኙንም መዛመት እዚህ እኛ ካለንበት ዩናይት ስቴትስ ጋር አለመነጻጸርም ሆነ ያነሳቸዋቸው የህልፈትና የታማሚዎች ቁጥር በንጽጽር አነስተኛ መሆኑ ያን ስዕል እንዳያዩ አድርጓል። ከዚህ ባሻገር ደግሞ እስካሁን ድረስ በቤት ውስጥ መቀመጥ ለመጀመሪያ ጊዜ ከታወጀበት ጊዜ አንስቶ በተለያየ ደረጃ ውሱን በሆኑ አንዳንዶቹም መላልሰው በመጡ ገደቦች ውስጥ ነው እየተንቀሳቀስን ያለ ነው። የዕለት ተዕለት ኑሮንም የሚመለከቱ ሆነ መደበኛ የዕለት ስራችንን ከቤት መስራት ተለማምደናል። ቀድመን ያን ያህል ቦታ ማንሰጠው ወይንም ደግሞ የስራችን ጠባይ የማይፈቅድ የሚመስለን ሁሉ የተለየ ሁኔታ ተምረናል። እንደ ሰው ግን ተለውጠን ይሆን? የእናንተን ትዝብት ነው በዙሪያችሁ ያለውን የምታውቋቸውን ሰዎች ስራ ቦታ በአካባቢ ያሉትን ይጨምር ይችላል። ለኢትዮጵያም የሚሆን የሚጠቅም ነገር ይኖራል ብዬ ተስፋ አደርጋለሁ። ዘላቂነት ያላቸው ለውጦችን ቀደም ብላችሁ ከኢትዮጵያ ሁኔታ ጋር አዛምዳችኋል። እዚህ ግን በቤት ውስጥ የቆየነውን ያህል ይነስ የሚብዛ ራሳችንን ለማዳን ብዙ ነገርም መቆጠብ የተገደድንበት ሁኔታ ውስጥ ቆይተን ከዚህ ድህረ ኮቪድ-19 ኢኮኖሚ በዚህ ሀገር ብዙ ነገሮች እንደሚለውጠው የተለወጠው ነገር ተስፋ የተደረገውን ያህል ሆኖ ይሆን? አንዳንድ የግል ስሜታቸውን እንድታንጸባርቁ ነው። ፕሮፌሰር ዮናስ እርሶ ይጀምሩ።
እሺ። ይሄ ሁኔታ ብዙ የባህሪ ተጽዕኖ አለው። ዋናው እንግዲህ የባህሪ ለውጥ ሲባል ወደ ሳጥናኤልም ወደ መላእክም ሊስብ ይችላል ማለት ነው እና ጠቃሚው ላይ ነው ማተኮር ያለብን። ለምሳሌ ያክል አሁን ይሄ በሽታ እንዴት ነው የሚተላለፈው? መከላከልስ የሚቻለው እንዴት ነው የሚለውን ነገር ስራ ላይ ማዋል ቅድም ያልነው ዲሲፕሊን ማለት ነው። ያን ዲሲፕሊን ደግሞ ወደ ሁሉም ነገር ማስፋፋት እንችላለን ማለት ነው። ለምሳሌ ዲሲፕሊን እንግዲህ ሁለት እርምጃ ወደፊት፣ አንድ እርምጃ ወደኋላ ነው ለሁላችንም። ባለፈው ሳምንት መስሪያ ቤት ደፍ ደፍ ብዬ ደረስኩኝ፣ ዛሬ ደግሞ በሰዓቱ ደረስኩኝ እና በሁለቱ መሀል በእውነት ባለፈው ሳምንት እንዴት እንዳፈርኩ አስታውሳለሁ። 10 ደቂቃ አርፍጄ ስደርስ ፈልገውኝ ደውለው እንደው 10 በልክ ጠበቀኝ እና ዛሬ ግን በሰዓቱ በዲሲፕሊን ስደርስ የበለጠ የመንፈስ እርካታ አለ። ዲሲፕሊን እንደው አንዴ የምንቀባው አይደለም፣ በየጊዜው የምንደክምበት ነገር ነው እና ከዚህ ውስጥ ለሀገራችን ትልቁ ነገር የምንወስደው በምናሰብና በማድረገው መሀል ያለውን ክፍተት ለማጥበብ ዋነኛው ፍቱን መድኃኒት ሰልፍ ዲሲፕሊን፣ ራስን በራስ መግዛት የሚለው ነው። ከዚህ ከድህረ ኮቪድ-19 አንድ ዋና መውሰድ የምንችለው ይህንን ነው። ይሄ ደግሞ ለኢኮኖሚ ልማት ያለ ዲሲፕሊን የትም አይደረስም። የሳይንስ እድገት፣ የጊዜ አጠቃቀም፣ ጊዜን አክብሮ መያዝ፣ ይሄ ሁሉ ከዲሲፕሊን ጋር የተያዘ ነው እና እንግዲህ ይሄ በጥሩ ጎኑ ነው። በመጥፎ ጎኑ ደግሞ ብዙ ችግሮችም ታይተዋል። አንዳንዴ ሰዎች ቤት ውስጥ ቁጭ ብለው ሲሰለቻቸው አረቄ እየጠጡ ችግር የደረሰባቸው አሉ እና ብዙ ስነ ልቦናዊ ችግር የሚያጋጥማቸው አሉ። ሌላው ደግሞ ቤት ውስጥ ሆኖ ስፖርትም መጀመራል። እንግዲህ እንደ እንትኑ ነው፣ መስቀል ወተሰላጤ ነው ይዞ የመጣው ኮሮና እና ወደ መስቀሉ ነው ማተኮር ያለብን ለማለት ነው።
እሺ ዶክተር ገበየው።
እሺ፣ ይሄ ቤት ውስጥ መቀመጡ ፕሮፌሰር ዮናስ እንዳለው ጥቅምና ጉዳት አለው። ሰው በተፈጥረው ከሰው ጋር ነው የሚኖረው። ሶሻል አኒማል ነው የሚሉት አይደለ በእንግሊዝኛ። ከሰው ጋር ሳይገናኝ ሲቀር ወደ ጭንቀት ውስጥ መግባቱ ግልጽ ነው። እሱ ነክቶታል። ሚስቶቻቸውን፣ ልጆቻቸውን መደብደብ፣ አልኮል መጠጣት፣ ብዙ ነገር እየመጣ ነው። በዛ ምክንያት አደጋው እንግዲህ ብቸኛ ሲሆን ነው። ብቻ ስትሆን ብቸኝነት ክፉ ነገር አለው። እኔ እንደው ከፈቀድክልኝ አክስቴ አንድ የገጠመችው ግጥም ነበረ ስለ ብቸኝነት እና ግጥሙ ምንድን ነው ይላል፣ ቀንማ ምን አለው ከሰው ሲጫወቱ የሀሳብና የጅብ ሌሊት ነው ጉልበቱ ብላ የገጠመችው ድሮ ትዝ ይለኛል። እና ብቸኝነት አደገኛ ነው ብዙ ጊዜ። ሌላው ቅድም ማስክም ስላን ማስክ ሲደረግ በአግባቡ መሆኑን ደግሞ መጠቆም አለብን። ምክንያቱም አፉን ዘግቶ አፍንጫውን ከፍቶ መሄድ አለ፣ እሱ ስህተት ነው። እንደውም ዋናው መከመሪያው አፍንጫ ነው። ሁለተኛ ደግሞ ለበቂ ጊዜ መደረግ አለበት። ሰው ፊት አድርጎ ዞር ብሎ እንደገና ሌላ ቦታ ኬስ ውስጥ ማስክ ይዞ መዞር እሱም ጥሩ አይደለም። ማስክ ማድረግ አንደኛ ራስን ለመከላከል ነው። ግን የእውነት ከሆነ ማስክ በብዛት ለሌላ ሰው ሲባል የሚደረግ ነገር ነው። በእድሜ ለጋ ወጣት የሆኑ ልጆች ቀለል ያለ በሽታ ወይም ምንም ነገር ሳይሰማው ሊድን ይችላል። ግን ለሽማግሌ አደጋ ላይ ሊወድቅ ለሚችል ሰው ካቀበለው ያኛው ሰው ይሞታል። ስለዚህ ለእናት ለአባት ለአያት ሲባል ነው መከላከያ ነገሩን ማድረግ የሚገባው። ሌላው ጥቅሙ ምንድን ነው? እንድንነፋፈቅም አድርጎናል። ያ ጥሩ ነገር ነው። አሁን ይሄ ነገር ሲሄድ ስንገናኝ የእውነት ከምር ተነፋፍቀን ተከባብር እንደምንኖር ነው። ምክንያቱም ያንን ልናጣ እንደምችል አሳይቶናል። ሌላው ላወቀበት የጊዜ አጠቃቀም ብዙ ሰው ያላነበበውን መጽሐፍ ማንበብ የሚችልበት ወቅት ስለሆነ ድርብ ነው፣ ግን ላወቀበት በደንብ መጠቀም ይችላል። ዋናው መልእክት ምንድን ነው? የኮሮና ወይ የኮቪድ ጥንቃቄ እንደ እውነት ከሆነ ለሌላ ሰው ስንል የምናደርገው ስለሆነ እንደው ራስ ወዳድ ሆነን እኔ አልሸፈንም ማለቱ ጥሩ አይደለም። በዛ መልክ ነው የማየው።
ሞት ለመስጠት ሌላ ያሉትን ሌላ ሲባል አንዳንዴ ራቅ እናደርገውና እንዘናጋ ይሆናል። የገዛ ወላጆችን አያት፣ አባት፣ እናትን የቅርብ የምንወዳቸውን ሰዎች ለአደጋ እንደማጋለጥ አድርገን እንድናስብም ነው ያስታወሱን። እንግዲህ በርካታ ጉዳዮችን ዳሳችኋል። ይህ አማካሪ ቡድናችሁ በኢትዮጵያ የኮቪድ ስርጭትን ለመከላከልም ሆነ የተጎዱት በተሻለ መንገድ የሚረዱበት ላይ በብሔራዊ ደረጃ የሚያማክር ከፍተኛ ባለሙያዎች ቡድን ነው። ፕሮፌሰር ዮናስ እንዳለ ገዳ፣ ዶክተር ገበየው ተፈሪ ለጊዜያችሁ በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ።
አብሮ ይስጥልኝ። እግዚአብሔር ይስጥልኝ። አመሰግናለሁ አሉላ።
አድማጮች ሙሉ ቃለ ምልልሱን በድረ ገጻችንና በፌስቡክ ገጻችን ላይ እናኖረዋለን። ወደ ተከታዩ ዘገባ እንለፍ። ወጣቱ ይሰራል፣ ወጣቷ ትሰራለች የሚለው የማስተር ካርድ ፋውንዴሽን ፕሮጀክት እንደ አውሮፓውያን አቆጣጠር በ2030 10 ሚሊዮን ወጣት ኢትዮጵያውያንን ስራ ለማስያዝ አልሞ በመስራት ላይ ያለ መሆኑ ይገለጻል። በ300 ሚሊዮን ዶላር መነሻ በጀትን በመመደብ የተነሳው ዓለም አቀፉ ግብረሰናይ ድርጅት በተለያዩ የሙያ መስኮች የሰለጠኑ ወጣቶችን ክህሎት በማሳደግ ለስራ ቅጥር ዝግጁ ያደርጋል። የራሳቸውንም ድርጅት ማቋቋም ለሚፈልጉም የፈጠራ ዝንባሌ ላላቸው ወጣቶችም የገንዘብ ድጋፍ ያመቻቻል። ከራሳቸውም አልፈው ሌሎቹን እንዲረዱ የሙያ የገንዘብና የአቅም ግንባታ ድጋፎችን እንደሚያደርግም ይናገራል። በአፍሪካ ወደ 30 ሚሊዮን በኢትዮጵያ ደግሞ 10 ሚሊዮን ወጣቶች በ10 ዓመት ውስጥ ስራ ለማስያዝ ስለተነሳው ድርጅትና ፕሮጀክቶቹ የሚያስረዱን አቶ አለማየሁ ኮንዴ ናቸው። ቀደም ሲል በሩዋንዳ አሁን ደግሞ በኢትዮጵያ የማስተር ካርድ ፋውንዴሽን ተወካይና የስራ መሪ የሆኑት አቶ አለማየሁ ኮንዴን ደረጀ ደስታ አነጋግሯቸዋል።
አቶ አለማየሁ ኮንዴ በተለያዩ የዓለም አቀፍ የትምህርት የረድኤትና መንግስታዊ ያልሆኑ ድርጅቶች ውስጥ ላለፉት 25 ዓመታት አገልግለዋል። በሩዋንዳ በርካታ የወጣቶችን የሥራ ፈጠራና ልማት ፕሮጀክቶችን መምራትን ጨምሮ በደቡብ ምስራቅና አፍሪካ አገሮች ሰርተዋል። ቀደም ሲል በተለያዩ ኃላፊነት ለፕላን ኢንተርናሽናል እየሰሩ ሲሆን አሁን በኢትዮጵያ የማስተር ካርድ ፋውንዴሽን ተወካይ ናቸው። ድርጅቱ በኢትዮጵያ የሚያካሄደውን ዘርፈ ብዙ ፕሮጀክቶች በመምራት ላይ ይገኛሉ። በውጭው ዓለም እንደ ቪዛ ካርድ ካሽ ወይም ገንዘብን ተክቶ ለልውውጥ ከሚያገለግለው ማስተር ካርድ ጋር የማስተር ካርድ ፋውንዴሽን ያለውን ልዩነትና አንድነት በማስረዳት ይጀምራሉ።
ማስተር ካርድ ፋውንዴሽንን ያቋቋመው ማስተር ካርድ ክሬዲት ካርድ ካምፓኒ ነው። ማስተር ካርድ ፋውንዴሽን በፋይናንሻል ኢንክሉዥን እና በወጣቶች ኢምፕሎይመንት ላይ በወጣቶች ኤጁኬሽን ላይ እንዲሰራ ያቋቋመው ድርጅት ነው። እኛና አሁን ማስተር ካርድ ፋውንዴሽን እና ማስተር ካርድ ክሬዲት ካርድ ካምፓኒ ምንም አይነት ተጽዕኖ እና ግንኙነት የለም። ማስተርካርድ ፋውንዴሽን ለብቻው ፕራይቬት ፋውንዴሽን ሆኖ ካናዳ ላይ መሰረቱን ያደረገ በወጣቶች የስራ እድል ፈጠራ ላይ የሚሰራ ፕራይቬት ፋውንዴሽን ነው። ይሄ ድርጅት በኢትዮጵያ ውስጥ አሁን ትልቁ ኢትዮጵያ ውስጥ ሌሎች አፍሪካ ሀገሮች ውስጥ የሚሰራው ትልቁ ስራው ምንድን ነው? አንድን ችግር ለመቅረፍ ነው። ያ ችግር ምንድን ነው? በወጣቶች የስራ እድል ሁኔታ ላይ ነው።
ከሚያደርጋቸው ነገሮች አንዳንዶቹን ሊነግሩኝ ይችላሉ? ምንድን ነው ምን ማለት እንዴት አድርጎ ነው የሚቀርፈው?
እኔ ማስተርካርድ ፋውንዴሽን ከገባ ወደ 10 ዓመት ሊሆን ነው እና ድሮ የምንሰራው ከቶሮንቶ ካናዳ መሰረት አድርገን ከቶሮንቶ ነበር የመጣን የምንሰራው በየሀገሩ። በአሁኑ ጊዜ ግን ወደ 10 አፍሪካ ሀገሮች ውስጥ ራሳችንን ቤዝ አድርገን ማስተርካርድ ፋውንዴሽን የስራ እድል ፈጠራን በተመለከተ ስንሰራ፣ አንደኛ እያንዳንዱ አገር ውስጥ ለወጣቶች የስራ እድል ፈጠራ የሚያስፈልጉት ሴክተርስ ምንድን ናቸው፣ በመንግስት የታወቀ ራሱ መንግስት ያወቃቸው የለያቸው ሴክተሮች ምንድን ናቸው በሚል ነው። አሁን ኢትዮጵያ ውስጥ 4 ሴክተሮች አሉ። እርሻ፣ የእርሻ ቢዝነስ፣ ቱሪዝም እና መስተንግዶ፣ ሶስተኛው ደግሞ የማኒፋክቸሪንግ ላይ ይሄ በተለይ ኢንዱስትሪ ፓርክ አካባቢ፣ አራተኛው ደግሞ ዲጂታል ቴክኖሎጂ። እነዚህ አራቱ ላይ ወደ 10 ሚሊዮን ወጣቶችን ከ2030 እንደ ፈረንጆች አቆጣጠር ኢንቱ ዲግኒፋይድ ኤንድ ፉልፊሊንግ ወርክ ለማሻገር ወደ ተሟላ ስራ የሚወስድ ይሄ እንግዲህ ስራው ምንድን ነው? መቀጠር ሊሆን ይችላል፣ ወይም ደግሞ የራሳቸውን ቢዝነስ ከፍተው ሌሎች ወጣቶችን መቅጠር እንዲችሉ መሆን ይችላል። ያ ትልቁ አሁን እዚህ የምንሰራው ትልቁ ስራችን ምንድን ነው? ከሌሎች ድርጅቶች ጋር ከዓለም አቀፍ ከሎካል ከመንግስት ድርጅት ከግል ድርጅት ከሁሉንም ስራ መቅጠር ከሚችሉ ድርጅቶች ጋር እነሱን ፈንድ እያደረግን በኢትዮጵያ 300 ሚሊዮን ዶላር ፕሮግራም ነው ለ5 ዓመት ይዤ የመጣሁት። ከዛ ውስጥ በአሁኑ ጊዜ ወደ 145 ሚሊዮን ዶላር ወደ 8 ነው 9 ፓርትነሮች ድርጅቶች ጋር ፈንድ እያደረግን ነው። እኛ ራሳችን ሳይሆን ከእነሱ ጋር ነው የምንሰራው ከፓርትነሮች ጋር እና እነዚህ ፓርትነሮች ለወጣቶች በተለያየ መልኩ መጀመሪያ ከስኪል ዲቨሎፕመንት ይመጣል። ምንድን ነው ምን አይነት ክህሎት ነው የሚፈልጉት ወጣቶች? ቴክኒካል ነው ወይስ የሚፈልጉት ላይፍ ስኪል ነው? ለህይወታቸው የሚሆን ስኪል ነው? ኢንተርፕረነርሺፕ ላይ ነው ስኪል ወይስ ደግሞ የመሪነት ስኪል ነው? ወይስ ደግሞ ከሂሳብ አያያዝ ጋር ነው? ወይስ ደግሞ ቢዝነስን ዲቨሎፕ ለማድረግ ቢዝነስ ዲቨሎፕመንት ስኪል ነው? እነዚህን ስኪሎች በሙሉ በተሟላ መልክ አሟልተው ከዛ በኋላ ወይም ወደ መቀጠር ድርጅቶች ውስጥ ድሮ መንግስት ድርጅት ብቻ ነበር የሚቀጥራቸው፣ አሁን የግል ድርጅቶች መቅጠር ይችላሉ። ብዙ ድርጅቶች ጋር የሚቀጠሩበትን መንገድ እንዲያመቻቹ ወይም ደግሞ የራሳቸውን ስራ የራሳቸውን ቢዝነስ የራሳቸውን ኢንተርፕራይዝ መስርተው ሌሎች ወጣቶችን መቅጠር የሚችሉበት ኢኖቬቲቭ የሆነ እንቅስቃሴ እንዲሰሩ የሚያበረታታ ድርጅት ነው።
እነዚህ ድርጅቶች ለምሳሌ አብራችሁ ከእናንተ ጋር በአጋርነት የሚሰሩ ድርጅቶች ምን ያህል ይሆናሉ? እነማን ናቸው?
መጥቀስ ይቻላል፣ በጣም ብዙ ናቸው። ለምሳሌ እንግዲህ አሁን ገና ኢትዮጵያ መተን ቤዝ አድርገን መስራት ከጀመር ገና 1 ዓመት ከምናምናችን ነው። 1 ዓመት ከ3 ወራት ነው። ግን በዚህ 1 ዓመት ከ3 ወራት ውስጥ ወደ 8 ድርጅቶች ጋር አብረን እንሰራለን። ለምሳሌ ልስጥህና ኢሲፒኤ የሚባል ኢንተርናሽናል ሴንተር ፎር ኢንሴክት ፊዚዮሎጂ ኤንድ ኤኮሎጂ የሚባል ፓን አፍሪካን ድርጅት አለ። ከእነሱ ጋር ለምሳሌ በሐርና በንብ ቴክኖሎጂ ላይ ተሰማርተው 100,000 ወጣቶችን ወደ ስራ ለማሰማራት በዛ ቴክኖሎጂ ራሳቸውን እንዲችሉ ለማድረግ በሁሉም ክልሎች ላይ የሚሰራ ድርጅት ነው። ለምሳሌ ኢሲፒኤ ብትወስድ፣ ለምሳሌ ኤስኤንቪ የሚባል ድርጅት አለ። ከዛ ድርጅት ጋር ወደ 240,000 ወጣቶችን በእርሻ ላይ ፍላገሮችና በአዲስ አበባ አካባቢ የሚሰራ ነው። ለምሳሌ ፈርስት ኮንሰልት የሚባል ድርጅት አለ። ከዛ ድርጅት ጋር ወደ 160,000 ወጣቶችን ወደ ስራ ለማሰማራት በኢንዱስትሪያል ፓርክ ዙሪያ ያሉ ጥቃቅንና አነስተኛ ኢንዱስትሪዎችን ወደዛ አካባቢ ያሉትን ለመርዳት የሚያስችል ወደ ኢንዱስትሪ ፓርክ የሚገቡ ወጣቶችን ክህሎት በመስጠት ለስራቸው ብቁ እንዲሆኑ ገብተው ደግሞ በሚሰሩበት ጊዜ ደግሞ ከፍተኛ እንቅስቃሴ አድርገው ለራሳቸውን ህይወት የሚለውጡበትን መንገድ ከዛ ቢወጡ ደግሞ ተመልሰው የራሳቸውን ስራ የሚጀምሩበትን መንገድ ለማድረግ ለምሳሌ ከኢትዮ ጆብስ ከምንለው ጋር ኢንፎማይን ሶሉሽንስ የሚባል ድርጅት ነው። ከነሱ ጋር ደረጃ አካዳሚ በሚባል ኢንተርቬንሽን ነው የሚሰራው። ይሄ ደግሞ ዩኒቨርሲቲ ተማሪዎች ከዩኒቨርሲቲ ሲወጡ ጨርሰው ይወጣሉ ወይም ደግሞ መጨረሻ ዓመት ላይ ይሆናሉ ተመርቀው የተለያየ ስኪል አግኝተው ወደ ስራ የሚቀጠሩበትን መንገድ የሚያመቻች ነው። ይሄ አሁን የእኛ እንቅስቃሴ ክህሎቱን ብቻ ሳይሆን ስራ ማግኘትም አለ። ስራ ለማግኘት ደግሞ በመሀል ላይ ምንድን ነው የሚያስፈልጋቸው? አገናኝ ያስፈልጋል። ኢትዮ ጆብስ ይሄን ነው የሚሰራው። አገናኝ ብቻ ሳይሆን ደግሞ ፋይናንስ ያስፈልጋቸዋል። ኢንተርቬንሽን ያስፈልጋል። ይሄንን ፋይናንስ ወይም ደግሞ የገንዘብ ተደራሽነት ቴክኖሎጂ ያላቸው ልጆች አቅም ኖሯቸው አንዳንድ ቢዝነስ ለመክፈት የሚችሉ ወጣቶች እነሱ ወደ ስራ ለማሰማራት ደግሞ ሁሉም ኤስኤምኢን ብትል ሲፒን ብትል ፈርስት ኮንሰልትን ብትል ኢንፎርማይን ሶሉሽንስ ወይም ኢትዮ ጆብስ እነዚህ በሙሉ ይሄን ነው የሚሰሩት። ሌላው ምናልባት ክፍያ የሚባል የቴክኖሎጂ ካምፓኒ አለ። ይሄ ክፍያ ደግሞ ኢኮመርስ ፕላትፎርም ይሄ ምንድን ነው የምትለው ወጣቶች ራሳቸው የሚያመርቱ ምርት ኖሯቸው የራሳቸው ኢንተርፕራይዝ ኖሯቸው የሚያመርቱትን ነገር ለመሸጥ እንዳይቸገሩ የሚያደርግ ኦንላይን ፕላትፎርም በመፍጠር ለወጣቶች ጥሩ እንትን የሚያመቻች ድርጅት ነው። እነሱን ጋር እንሰራለን። እነዚህ ሁሉ ከኛ ፈንድ መቀበላቸው ብቻ ሳይሆን እነሱም ራሳቸው በከፍተኛ ደረጃ ተንቀሳቅሰው ይሰራሉ።
አድማጮቻችን፣ ከአቶ አለማየሁ ኮንዴ ጋር ያደረግነው ውይይት በዚህ አላበቃም። ተከታዩን በሚቀጥለው ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።